ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሐምሌ 20 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሐምሌ 20 ቀን 602 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በቅድሚያ ዜና በማስከተልም ከዝግጅት ክፍላችን የቀረበ የዕለቱ ሐተታ ከዚያም በላይ ተሰማ ወቅታዊ ሁኔታዎችን በሚመለከት የላኩልንን ትዝብት እናሰማለን።
ፖሊስ ሰኞ ለልደታ ዘጠነኛ የፍትሐብሔር ችሎት በጽሁፍ በሰጠው ምላሽ 14 የአውሎ ሚዲያና የኢትዮጵያ ፎረም ሰራተኞችና ጋዜጠኞች በቦታ ጥበት ምክንያት ወደ ፈንታሌ ወረዳ አዋሽ 7 ኪሎ ወደሚገኘው ቅርንጫፍ እንዲወሰዱ ተደርገዋል ካለ በኋላ እስከ ሐምሌ 26 ቀን የምርመራ ጊዜ ማስፈቀዱን አስታውቋል። ፖሊስ ግለሰቦቹ በማህበራዊ ድረገጾችን በመጠቀም በውጭ ሀገር ከሚገኙ ግብረ አበሮቻቸው ጋር በመሆን ህብረተሰቡ ላይ ጫና ለመፍጠር ብሔር ብሔረሰቦች እንዲጋጩ፣ ህዝቡ ተረጋግቶ ስራውን እንዳይሰራም ጦርነት ቀስቃሽ መልእክቶችን አሰራጭተዋል በሚል ወነጀላቸው መሆኑን ገልጿል። በብሔራዊ ሜትሮሎጂ ኤጀንሲ በተባለው ተቋም መግለጫ መሰረት በሚቀጥሉት 15 ቀናት በኢትዮጵያ አንዳንድ አካባቢዎች የተጠናከረ ዝናብ ሊጥል እንደሚችል ተገልጿል። በተለይ በጎንደርና በጎጃም እንዲሁም በምስራቅና በሰሜን ሸዋም ከፍተኛ ዝናብ የሚጥል ሲሆን በዚህም ምክንያት የጣና ሐይቅ መጠኑ ከፍ ሊል እንደሚችልና በአባይና በአዋሽ ተፋሳሽ አካባቢዎች ከፍተኛ ጎርፍ ሊከሰት እንደሚችል ኤጀንሲው ጠቁሟል። በአሁኑ ወቅት በጋምቤላ የጅካዋ ወንዝ ከመጠን በላይ ሞልቶ አካባቢው በመጥለቅለቁ ምክንያት ከአስር ሺህ በላይ የሚሆኑ የኑዌር ተወላጆች ከቤት ንብረታቸው የተፈናቀሉ መሆናቸው ታውቋል። ተፈናቃዮቹ እስካሁን እርዳታ ያላገኙ መሆናቸውን ይናገራሉ። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም በሰጠው መግለጫ በትግራይ የተሰራጨ የሚገኘው የእርዳታ ምግብ እስከሚቀጥለው አልብ ድረስ ሊሟጠጥ እንደሚችል ጠቅሶ ድርጅቱ የተራቡትን ለመርዳት በቀን 100 የጭነት ተሽከርካሪዎች ወደ ትግራይ መግባት እንዳለባቸው ገልጿል። በአፋር አካባቢ ታግተው የሚገኙት የእርዳታ ቁሳቁሶችን የጫኑ 170 ተሽከርካሪዎች በአስቸኳይ እንዲንቀሳቀሱ ጠይቋል። ሌላ በኩል በአገዛዙ ስር ያለው የወቅታዊ መረጃ ማጣሪያ የተባለው ተቋም ማክሰኞ ሐምሌ 19 ቀን በሰጠው መግለጫ የሰብአዊ እርዳታ የጫኑ ተሽከርካሪዎች አለ ስጋት እርዳታውን እንዲያቀርቡ ለማስቻል ወያኔ በአፋር አካባቢ የሚያካሄደውን ትንኮሳ እንዲያቆምና ተሽከርካሪዎችን እንዲያሳልፍ የዓለም አቀፍ የሰብአዊ እርዳታ ድርጅቶች ግፊት እንዲያደርጉበት ጠይቋል። በትግራይ በማገዛን ውስጥ ከ400,000 በላይ ስንዴና ከ2.2 ሚሊዮን ሊትር የሚበልጥ ዘይት ማከማቸቱንም ገልጿል። ከወያኔ ቡድን ታጣቂዎች ጋር የሚያካሄደውን ጦርነት አስመልክቶ ከሁሉም ወገን የተለያዩ መረጃዎች መውጣታቸው የቀጠለ ሲሆን ሰኞ ሐምሌ 19 ቀን በአፋርና በጠለምት በአዲ አርካይ በተካሄዱ ጦርነቶች በርካታ የወያኔ ቡድን ያሰለፋቸው ታጣቂዎች መገደላቸውና መቁሰላቸውን አንዳንድ ምንጮች ዘግበዋል። በአፋር ውሃ ከሚባሉ አካባቢ ወደፊት ለመግፋት የሞከረው የወያኔ ታጣቂ ቡድን ከባድ ጉዳት ደርሶበት ቦታውን ለቆና ቁስለኞቹም በሶስት ተሳቢ መኪናዎች ጭኖ ከለዋ ወደሚባለው አካባቢና ወደ ኋላ ወዳሉት መንደሮች የሸሸ መሆኑ ተገልጿል። ቁጥራቸው በርካታ የሆኑ የወያኔ ታጣቂዎች መገደላቸውና መማረካቸውም ተነግሯል። በምዕራብ አዲ አርካይ ከተማ አካባቢ ገዢ መሬቶችን በመያዝ በተካሄደው ውጊያ የተሰማራው የወያኔ ጦር ሙሉ በሙሉ ተደምስሷል ተብሏል። ዘገባዎቹ በገለልተኛ ወገን አልተረጋገጡም። በአባይ ግድብ ላይ የሚካሄደው ሙሌት ከተካሄደ ወደ ግዛት የሚገባው የአባይ ወንዝ ውሃ መጠን ይቀንስብኛል በማለት ከፍተኛ ድምፅ ስታሰማ የነበረችው ሱዳን የጎርፍ አደጋ ሊያጠቃት እንደሚችል ተነገረም። የሱዳን የዋና መስሎ ሚኒስትር በድረገጹ ላይ ባስተላለፈው መልእክት የአባይ ወንዝ አማካይ ዕለታዊ የውሃ መጠን ከ100 ሚሊዮን ሜትር ኪዩብ ወደ 400 ሚሊዮን ሜትር ኪዩብ ከፍ ማለቱን ገልጾ በወንዙ ዳርና ዳር የሚኖሩ የሱዳን ተወላጆች ከጎርፍ አደጋ እንዲጠነቀቁ አስታውቋል። ሚኒስቴሩ ለውሃ መጨመር እንደ ምክንያት የገለጸው በኢትዮጵያ እየዘነመ ያለውን ዝናብ ሲሆን በሱዳን የሚገኙ የውሃ ማጠራቀሚያ ማዕከሎች ከሳምንት ሳምንት እየሞሉ መሄዳቸውንም ይፋ አድርጓል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የማክሰኞ ሐምሌ 20 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ክዶ ከመማገት አምኖ መረታት ይህን አባባል ዘረኞቹና መንጋቸው የሰማው አይመስልም። ቀንተሌት የሰሩትን የተናገሩትንም መካድ ልምዳቸው ሆኖ ይታያል። በህዝብ ደረጃ ደግሞ ወሬ ሲነግሩህ መላጨምር የተባለውን ከዘነጋ አመታትን ስላሳለፈ ነፋስ እንደገባ ገለባ ሆኖ ግራ ቀኝ ሲያላትሙት ሲያደናግሩትም እየታዘብን ነው። ኢትዮጵያን ማን ጎዳት ብለን ስንጠይቅ ከዘረኞቹ ባሻገር የተጃጃለው ህዝቧና አድርባይ ምሁሮቿ የሚል ምላሽ መገኘቱ አይቀሬ ነው። ሲዋሽ ሲሟሽሽ ያለውን አገዛዝ እምነት እየሰጡ ጉዳትን በህዝብ ላይ እያመጡ ያሉት ጥቂቶች አይደሉም። ዛሬ ሐቁ ሲነገር አላማጣ፣ ኮረም፣ ማይጸምሪ ወዘተ በወያኔ እጅ ወድቀው እንዳሉ እየታወቀ ኮሎኔሉና ጭፍሮቹ ግን አስመልሰናል ዘፈንን ያጮሁብናል። ባላቸው የአማራ ጥላቻ ልዩ ኃይሉና ሚሊሻውም በኮረም ራያ ማስጨረሳቸው እንደገና በቂ መረጃ የሆነ አናይም አንሰማም ያሉ ጥቂቶች አይደሉም። ኢትዮጵያን አጥብቀው ይጠላሉ፣ ውርደት ቅሌቷን ይፈልጋሉ ስንል ዓለምን ላሉት ደግሞ የዘንድሮው ኦሎምፒክ ሲከፈት የኢትዮጵያ የተለመደ ሸማ ልብስ ላለማድረግ በሚል ምንኛ እንዳዋረዱን ማየቱ ብቻ ይበቃል። ኮሎኔሉና አገዛዙ ጸረ ኢትዮጵያ ናቸው። የኮሎኔሉ ኢትዮጵያዊነት አፍአዊ ብቻ ነው፣ የገለማ ፕሮፓጋንዳ። ኢትዮጵያን ይጠላል፣ ውርደቷንም ሁሌም ይመኙላታል። መረሳት የሌለበት ሐቅ ይህ ነው። በኢትዮጵያ ይቅርታ ተሳስቼ ነበር ማለት የተለመደ አይደለም። ነቃን ያሉ የፖለቲካ ሰዎች ሳይቀሩ ምንም አላጠፋንን ማለት ይቀናቸዋል። ይህ በእንዲህ እንዳለ ደግሞ ጥራዝ ነጠቁ ኮሎኔል የማያውቀው ነገር በዚህ ዓለም ላይ የለም። ክዶ መሟገት ልምድ ነው፣ ውሸትም ተለምዷል። ኮሎኔሉ ራሱ ስንቴ ዋሸ፣ ስንቴ ካደ፣ አልሰማሁም አልነበርኩም ማለቱ ቋንቋው ሆኖ ከርሟል። ባድሜን ወዘተን አስረክቦ አታንሱብኝ እንዳለ ነው። ሻቢያን ጋብዞ ፍጅት አምጥቶ ሻቢያም የለም ሲለን ከርሟል። ሉዓላዊነትን አሳልፎ ሰጥቶ የለም ለአገር ቆም ያለው ብሎ ሊያሳምነንም ተጨርጭሯል። ከዘበኛ እስከ ሚኒስቴር ብሔሩን ሾሞ እያለ ዋሻችሁ ሲለንም ተደምጧል። ከቡራዩ እስከ አጣዬ ፍጅትን አዞ እኔ አይደለሁም ብሎ ክዷል። ደጋፊዎቹ ግን እሱ አይደለም ተከታዮቹ እንጂ ስንቱን ይቆጣጠር ብላችሁ ነው ብለው ማጠየቂያ ሊደረድሩለት ሲጠሩም ታዝበናል። በተለይም በአዲስ አበባ ደርግም ወያኔም የተከሉትን የግለኝነት ዛፍ አገር ሞልቷልና አገር እየደማች አድኑኝ እያለች እየጮኸች ልጆቹ ወደ ከርስ መሙላቱና ኑሮ የሚሉትን ማሸነፉ አድልተው ኢትዮጵያን ረስተዋል፣ አስበልተዋል። በጎንደር ራሱ ሰላም መረጋጋት የለም። እንደ ናይጄሪያ የታክሲ ተሳፋሪ ተጠልፎ ክፍያ ካልመጣ ሰው ይገደላል። ቅማንት በሚል ወያኔን አግዘው ተኩሱን ሲያንጣጡት ወያኔ አጅቧቸው መጣ የሚል ስጋትም መከሰቱ የሚታይ ነው። በአማራው ልዩ ኃይልና ሚሊሻ ላይ ልዩ ልዩ ሻጥር ተደርጎበት የደረሰው ጉዳት ያልበቃ ይመስል የለየላቸው ጠላቶቹ እነ ስዬ አብርሃ፣ ታምራት ላይኔ፣ ሌሎች እቅፍ ቅል ባንዳዎችን ይዘው ሊጎዱት ተነስተዋል። ትርቂብ ቢሉም ወደ ሰሜን ይዘምታል የተባለው የቄሮ መንጋ ከወያኔ ተደባልቆ አዲስ አበባ ላይ መመለሱን መዝመቱን እንደሚመርጥ ምንም ጥርጥር የለውም። ፕሬዝዳንት የተባለችውም በኮሎኔሉም በደመቀ መኮንንም ተጠምዳ ችግር እየገጠማት ያለች ብትሆንም ዝና ፍለጋው እግሯን አስሯት በጸረ ሕዝቡ ዲያቆን ወይም ሕዝብን በካደችው ብርቱካን መተካትን እየጠበቀች ነው ተብሏል። የኤምባሲዎችን መዝጋት ተንኮልም ሁሉን አባሮ ሲሰለጥኑ በቆዩት የኮሎኔሉ ኦሮሞ ካድሬዎች ሙሉ በሙሉ ለመተካት ነው ተብሏል። የኮሎኔሉ አገዛዝ ቀውስ መግባቱ የሚጠበቀው ነው የቆየ ነው። በጦርነቱና ግድቡ ሰበብ ከባለ ሀብቶች ሚሊዮኖች ዶላሮችን አግኝቷል። ሰማት ለሆኑ ወታደሮች ቤተሰቦች ቤታም ሲሰጥ አልተደመጠም። ወደ ውጭ አገሮች ተጉዘው ሱቆች፣ ግሮሰሪዎች የሚከፍቱት፣ ቪላዎችን የሚገዙት፣ ኦፓል የሚሸጡት ከበርቴ ወጣት ኦሮሞዎች ለማንስ እየሰሩ ናቸው? ሙስናው ደርቷል። ከወዲሁ አገዛዙ በስብሷል። አዜብም 6 ኪሎ ባለው ቪላዋ ሆና ተንደላቃ እየኖረች ነው። ጦማዳሪው ቁጥሩ እጥፍ ድርብ ሆኗል። ጊዜ ለዱራዳሪው ሆናለችና ጥምጥም የቆለለው ሁሉ ቄስ ካህን አይደለም እንደሚሉ ራሱ ላይ ዶክተር ፕሮፌሰር የሚል ታፔላ የጫነ ሁሉ እንኳን አገር ወዳድ ተራ ምሁርም አይደል። ራዝ ነጠቅነትን ባገራቀፍ ደረጃ ያመረተው ኮሎኔል ዋና ጀንዳው ተልእኮው አማራውን እንደ ህዝብ ማንበርከክ ነው። ጭንቀት ሲመጣ ኢትዮጵያዊ ነኝ በሚል የሚንጣጣው ወዶ አይደለም። ህዝብን አደናግሮ ሊማግድና ይበልጥ ሊያስጠቃ ነው። አሰልጥኖ በመቶ ሺዎች ያኖረው ልዩ ኃይል ኮማንዶና ሚሊሻ የሚጠብቀው መላውን የአማራ ከተማና መንደር አጣየን ለማድረግ ነው። ያባ በህረተኛውን እንደ አማራ አማራ አለ በሚል ሊተቹን የሚፈልጉ አሉ። ያባ ከስሙ ጀምሮ በተጨባጭ የታገለው ለመላ ኢትዮጵያ ነው። ሁሉንም በስሩ አሰልፎ የውስጥም የውጭም ጠላቶችን ሁሉንም ገንጣዮችና ፋሽስቶችን በቆራጥነትም ታግሎ ከፍተኛ መስዋዕትነትንም ከፍሏል። የዘንድሮ ፍጅት በህር ለይቶ አማራ በሚል ነውና ይህና ጣድበስብሶ ማለፍ የሚቻል አይደለም። አሁንም ኢትዮጵያን ለመታደግ ጣላትን መሪ አድርጎ መነሳት ሳይሆን ጣላትን ለይቶ በማጥቃት ነው። ትውልድ ትውልድን ሲተካ ካለፈው ተምሮ ይበልጥም ጀግና አገር ወዳድ ሆኖ ይገኛል እንጂ ግዳጁን የትየለሌ የረጋ አገሬ እምብርቴ ሆዴ እንዲል አይጠበቅም። ድክመቱንም ለመሸፈን ለአገርና ለድሃ ወገናችን ሲል የተሰዋውን ትውልድ ታሪክ ማቆሸሽም የለበትም። የመከራ ሌሊት የሚያልቀው በህዝብ አገር አድን ትግል ብቻ ነው። ኢትዮጵያን አንልቀቅላቸው። ድል ለኢትዮጵያዊነት። አድማጮቻችን በማስከተል የአባይ ማዶው በላይ ተሰማ ሰሞናዊውን ሁኔታ በሚመለከት የላኩልን ትዝብት እናሰማለን። የኦሮሞማው አብይ ስላቅ በእናቶችምባ ችግኝ ተከላ። የማያጠግብ እንጀራ ከምጣዱ ያስታውቃል ተብሎም ነበር ሰሚጠፋ እንጂ። በኢትዮጵያ ቀንደኛ ጠላቶች ተቦክቶና ተጋግሮ የቀረበልንን የኦነጉ ኦሮሞማ አብይን ተረኝነት ተው መርዝ ሆኖ ያጠፋናልና አይጠቅመንም ተብለን ተመክረን ነበር። ታዲያ ምን ይሆናል ብቻ አይደርስ መስሏት የተባለው ደረሰብን። አሁንም እንደገና ሰሚታጣና አጨብጭበን ዘፍነንና ልል ብለን ተቀብለን ያጎለበት ነው የዘረኞች ግኝ መርዝ ሆኖ ደም እያፈቀሰን የዘር ማጽዳት ወንጀለኞችን አስተማርቶ እያስፈጀን ይገኛል። በተለይም ምስኪን አማሮችን። ታዲያ በራሳችን ወይስ በእነሱ ላይ እንፍረድ? መቼም ፍርድ ለእግዚአብሔር አይደለም የሚባለው። መከራው መከራው እንቢ ካለ መከራ ይምከራው ነው ነገሩ። ብቻ ከራሳችን ታርቀን አረ ምክራችሁን አሁን ተቀብለናልና እንደገና እስቲ ጸበላችሁን እርጩን እንልይሆን ልቦናውንና አድሚያውን ብቻ ሰጥቶን ለማየት ያብቃን። በብዙ መቶ የሚቆጠሩ አባትና እናቶች ልጆቻችን በትግራይ ወያኔ ሊያልቁ ነው መንግስት ይድረስልንና ልጆቻችንን ያድንልን ብለው በአዲስ አበባ ያለቀሱ ሰላማዊ ሰልፍ አካሂደው ነበር። ይህን ዜና የሰማው ሹማቤ ከተጠባቂዎቹ መርጦ እስቲ ባካችሁ ሂዱና ከሚያፈሱትም ባይቻላችሁትን ያላጠራቅማችሁ እነኚህን የጠወለጉትን ችግኞቼን አጠጡልኝ ብሎ አዟቸዋል ይባላል። በስላቅ ንግግሩ አልፈረድኩበትም ያላሰበው ብቻ ሳይሆን የሱም እጅ ያለበት ሴራ ነውና ተፈጻሚ ሆኖ እያስለቀሳቸው ያለው። አዎ አዙ የገደለው ለመብላት እየቦጨቀ ሲያላምጥ የተፈጠረ ሆኖበትም ባይፈሰዋል ያዞምባም ይባለውም አዝኖም ያፈሰውም ባለመሆኑን ለመግለጽ ነው። የኦሮሞማው ነጉ ዘረኛው አብይ ለሰው ልጅ አዛኝ ልብና የሚያፈሰው ያዞምባ እንኳ የለውም። የሰቃይን ባቸውን አጠራቅመው ችግኙን እንዲያጠጡለትም ያዘዛቸው ከዚህ የዘረኝነት ጭካኔው ጥግ ከመነጨ ባህሪው የተነሳ ነበር። አዲስ ሳይሆን ላለፉት 3 አመታት በተደጋጋሚ ደርሶብን ያየነውና ችክ ያለን ስለቃው ይድግግር ኢትዮጵያ ይያለ አጋድሞ በካራ እንዳሳረደንና አገራችንንም ለብተና እንደዳረጋት ሁሉ ማለት ነው። ከወደ ትግራይ ደግሞ በግዳጅ በህወሓት ታፍሰው ለልቂት ከዘመዱት ታዳጊ ልጆቻችን መካከል እድለኛ የሆኑት ልበላቸውና ከሞት የተረፉትን በገዛ አገራቸው ምርኮኛ ተብለው በማያቆትና ባልሰሩ ጣጥያት ሳግ እየተናነቃቸውን ባቸውን እየረጩ ለቃለ መጠይቅ የቀረቡትን አይተን አንጀታችን በአዘን ተላውሷል። እንዳገርም ባለም ፊት ተዋርደን አንገታችንን ደፍተናል። መቼ ብቻ ኦነግ የዘጠኝ ወሯን እርጉዝ በካራ ዘንጥሎ ሽሏን ዘርግፎ በሞትና በህይወት መካከል ላለች እናት እንዳሳቀፋት ሁሉ ህወሓትም ነፍሰ ጡር እናቶችን በግዳጅ እየሰበሰበ ጀሌያቸውን ጦር ግንባር አስተማርቶ ለጥይት አረራቸው ማብረጃ ዳርጓቸዋል። ሰይጣን የሚባለው እስኩት ከዚህ ባሰግፍ ምን ፈጽሞ ይሆን? እኮ ይህ ለምን ሆነ? ማን ነው ተጠቃሚው? ታዲያ ከኛስ ምን ይጠበቃል ይባል ይሆናል። መልሱ ደግሞ የድሮ ስተታችንን አርመን ወዳጅና ጠላቶቻችንን ለይተን እድሜ ልካችንን እያለቀስን በውርደት ከመኖር ይልቅ በእነኚህ ጨካኝ አረመኔዎች ላይ የማያዳግም አረድ አንቀጥቀጥ ህዝባዊ አመጽ አካሄደን አገራችንንና ህዝባችንን ከገጠመው የህልውና አደጋ አላቀን እንገላገለው የሚል ነው። ሁለቱ የአገርና የህዝብ ጠላቶች በሆኑት አባትና ልጅ ወያኔዎች ፉክቻ የተነሳ ያላበሳችን እየተፈጸመብን ላለው የግፍ ሰቆቃ ተጠያቂዎቹ ቢመረንም እኛንም ይጨምራል። ለምን ቢባል አቅፈናቸው ደግፈናቸው ለሚፈጸምብን እልቂት ሁሉ ምቹ ሰለባዎቹ ሆነን ተገኝተንላቸዋልና። አሁንም መፍትሄው ያለው ከሌላ ሳይሆን ከኛው ነው። እኛም ሆነ ታዳጊ ልጆቻችን ለዘረኞቹ ጥቅም ሲባል በጦርነት እንዳንማገድ ህዝብ በግፍ ተፈናቅሎ በረሃብና በችግር እንዳያልቅ አገራችንን ከብተና ለማዳን በዘረኛው የትግራይና የኦኖጉ ኦሮሙማ ወያኔዎች ላይ ያንድ አገር አንድ ህዝብ ሆነን በጋራ ልንዘምትባቸው ይገባል። አሁንም ደግሞ አለው አገራችንን ራሳችንንና ልጆቻችንን ከልቂትና ከውርደት ለማዳን ሌላ አማራጭ መንገድ የለንም። እንደ ዜጋ ከኛም ይተበቀብን በመፈናቀላችንና በልቂታችን እየበለጸጉ ያሉትን ዘረኛውን የኦሮሞማውንም ሆነ የትግራዩን አባትና ልጅ የወንጀለኛ ጥርቅም ቡድኖች በጋራ ታግለን በማስወገድ አገራችንን ተረክበን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያለውን የኢትዮጵያ ግዛታችንን ተቆጣጥረን የሁላችንም ሀብት ማድረግ ብቻ ነው የሚተበቀብን። በትረ መንግስታችንን በተመለከተ መፍትሄው ዘረኞችንና የጦር ወንጀለኞችን እንዲሁም ቅጥረኛ ባንዳዎችን ያገለለ ግን ሁሉንም የህብረተሰብ ክፍል ያማከለና ያሳተፈ ጉባኤ ሆኖ የሚቋቋም የሽግግር መንግስት ነው መሆን የሚገባው። ስያሜ ካስፈለገም የዘመናችን የደም ጎፍ አድራቂ ሞትን ተከላካይና አገራድን የህልውናችን ወሳኝ ፍልሚያ ልንለው እንችላለን። ብቻ ለነገና ለመጪው ትውልድ የማናስተላልፈው ሀኬት መሆኑን አንዘንጋ። የአገራችን ጠላቶች ያደረሱብንን ጸያፍ የታሪክ ዕዳ በእኛ ትከሻ ላይ እንዳረፈ ሁሉ በእኛው የአንድነት ክንድ ተደቁሶና ወደ ከርሰ መቃብሩ ተወርውሮ የቀብር ስርዓቱ ለአንዴና ለሁሌም ተጠናቆ መከወን አለበት። በእቅዱ መሰረት ከተፈጸመ የዘረኛ ወያኔዎች ህልፈተ ህይወት ፍጻሜና የአገራችንና የምልአተ ህዝባችን ህልውና አስተማማኝ የሽግግር መንግስት ምስረታ ታሪካዊ የድል ምዕራፍ ሆኖ ለዘመናት ይዘገባል።
yale yale agere agere nale
አለ ሴቶች ተሳትፎ ትግል ለድላይ በቃም የህዝብ ሙሉ ተሳትፎ እውን ካልሆነ ትግላችን የተናጠል በዚህ ብልጭ በዚህ ድርግም ይሆንና የተፈለገውን ውጤት ሊያስገኝ አይችልም በሚል ብዙ ብለናል። አቅም ነው መደጋገፍ በአንድ ላይ መነሳት በቀጣይነት ወያኔን በያቅጣጫው ማሸበር ተገቢ ነው። ከዚህም በተያያዘ ሁሉም የህብረተሰቡ ክፍል በትግሉ አለው ማለቱ አስፈላጊ ነው። በኢትዮጵያ ብዙሃኑ ሴቶች ናቸው። እናቶች እህቶችን ያላሳተፈ ትግልም የድል እድሉ ውሱን መሆኑን መናገር ነብያ አሰኝም። አለ ሴቶች ተሳትፎ ህዝባዊ ትግል ለድል አይበቃምና ወደ የካቲት 66 አብዮት መለስ ብለን ስናይ የዚህ ትግል ድል የአጼውን ስርዓት ሰንግሏልና በትግሉ የህብረተሰብ ክፍሎች በስፋት መሳተፋቸውን እናያለን። የነገሌ ወታደሮች አመጽ ያስተማሪዎች ሴክሬት ሪቪው የተባለው ተቋሙ መነሳት የተማሪዎች ድጋፍ ለሃይማኖት እኩልነት የሙስሊሞች ሲታይ ለዚህም የክርስቲያኖች ድጋፍ የላባደሮች የሳማቆም ጠቅላላ አድማ ወዘተ የማይበገር ሆኖ ሊያገልግም የጣረውን አገዛዝ አሽመድምዷል። ያውም የትግል በዋናው ይዘቱ ከተሞችን ያቀፈ የተስፋፋ ባይሆንም እንደዛሬው ወያኔ የቀፈቀፋቸው አይነጫጭቶች ቡድኖች ባይበዙም ተጣጥቶች ባይበረክቱም ያኔ እነ ኢሃፓ አደራጅ ሆነው ያደረጉትን አስተዋጽኦ ታሪክ የመዘገበው ነው። ሴቶች በትግል በጣሊያን ወረራ ጊዜም ታሪክ የጻፉ ቢሆንም በ66ቱ አብዮትና ከዚህም በኋላ ያደረጉት ሰፊ ተሳትፎና ትግል የሚረሳ የሚዘነጋ አይደለም። እናቶች እህቶች በጠረ ደርጉ ትግል ያደረጉት የከፈሉት መስዋዕትነት ገና ወደፊት የሚጻፍ የሚዘከር መሆኑን አጥራጥረም የነበረውን ትግል በሁሉም ፈርጅ አጠናክረዋልና አልፎም በትጥቅ ትግል ደማቅ ተሳትፎ አድርገው የደግነት አርአያም ሆነዋል። ዛሬ በታጋዮች ታሪክ ላይ ጥላሸት ሊቀባ የተነሳው ብኩኑ ሁሉ የነሱን ሩህ ቁራጥነትና የሀገር ፍቅር እንዳላሳየ ደግሞ ሁሉም የሚያውቀው ነው። ሴቶች የትግሉ አካል ሆነው መስዋዕትነትንም ከፍለው ለሀገር ጥሪ አለና በማለታቸው ወንዱ የሚንጓማለለበትን ትግል ይዘትና ጥንካሬ ሰጥተው ቆይተዋል። እነተም አለ ሴቶች ተሳትፎ ህዝባዊ ትግሉ ድል አይቀዳጅም። ድልን በመለስተኛ ደረጃ ማስመዝገብ አይቻልም። ዛሬ ሴቶች በኢትዮጵያ ቁጥራቸው ከ55% በላይ ሲሆን አብዛኛዎቹ ወጣቶች ናቸው። ይህን የረሳ ማለትም ሴቶችን ያላሳተፈ ትግል ራሱን በራሱ ያዳከመ ነው ብንል ስህተት አይደለም። የወያኔ አገዛዝ ጸረ ህዝብ ከመሆኑ በላይ ጸረ ሴቶችም ነው። አዜብና ሞንጆሪኖ ሴቶች ሳይሆኑ ግዑዝ ወያኔዎች ናቸው። ወንድ አይሉት ሴት ተቆምጤ ይባል እንደነበረው ሴቶችን አይወክሉም። ሴቶች እንደ ህዝቡ ሁሉም መብት አልባ ሆነው በስቃይ ሰለባ ናቸው። በየእስር ቤቱ ሲያል የተቀበሉትን የተጋዙትን ሴቶች ማስታወስ ብቻ ይበቃል። ስለዚህም ሴቶች እንደ ሴትነታቸው ከወያኔ የሚያቃረናቸው ብዙ ሁኔታና ክፍተት አለ። ወጣት ሴቶችን በመድፈር የወያኔ ባለስልጣኖች ዋና ተጠያቂ ናቸው። ሴቶችን ለዘመናዊ ባርነት የሚሸጠው ወያኔ ነው። የአማራ ሴቶች መካን እንዲሆኑ ሳይታክት የሚጥረው ወያኔ ነው። ልጆቻቸውን እየፈጀ ሴቶችን እናቶችን ለማባራ ሰቆቃ የሚዳርገው ወያኔ ነው። የእናቶች የተከማቸን እንዴትና ቁጭት የትግላችን ነዳጅ ነውና በገቢር መታየት አለበት። ድርጅቶች በአሁኑ ጊዜ ማለትም ወንዶችና ምርጦች ነን ባዮች እናቶቻችንን ቸል ብለው ያካሂዱት የሚችሉት ትግል ውድቅ እንደሚሆን ማወቅና መረዳት ይኖርባቸዋል። ከግማሽ በላይ ህዝብን በተመልካችነት አስቀምጦ ትግል ማለት የጥቂቶች መፈንቅል እንጂ ህዝባዊ አብዮትና ትግል መሆኑን ቢያጠራጥር የሚያስገርም አይሆንም። በአሁኑ ጊዜ እየተካሄደ ያለው ጸረ ወያኔ ትግል የወያኔን ውድቀት እያቃረበ ነው ብለን እናምናለን። የትግሉ ቀጣይነት እንዲረጋገጥ ከመጥራታችን በተጨማሪ ሁሉም የህብረተሰብ ክፍል ይሳተፍበት ባይ ነን። ለድል ወሳኝ ነውና ተማሪዎችና አስተማሪዎች የካቲት 66 ቀንደኞች ይታሉ በተለይ በአዲስ አበባ ያኔ ወታደሩም ያመጹ የትግሉ ተካፋይ ነበር። ዛሬ ያኔ ሴቶች በሀገር ውስጥም በውጭም ተደራጅተው የትግሉ አካል ነበሩ። ዛሬ ታዲያ የካቲት 66ቱ ላባደር ዛሬ ምን ዋጣው? በጋራ ለትግል መነሳት ለለውጥ እውን መሆን ወሳኝ ነውና በተደጋጋሚ ለልዩ ልዩ የህብረተሰቡ ክፍሎች የተነሱን ጥሪ ማሰማታችን የግድ ስለሆነ ነው። ሴቶች ወደ ትግሉ በስፋት እንዲመጡ ይደረግ የምንለው ሴቶች እናቶቻችን እህቶቻችን ናቸው። የታጋዩም ያጋዚውም በልጆቻቸው ላይ ያላቸው ተጽዕኖ የሚናቅ አለመሆኑ የማያውቅ የለም። እናቶቻችን ከተነሱና ካመጹ ከወንዱም ከማንም በበለጠ ማንኛውንም እብሪተኛ አገዛዝ የሚያጠቁና የሚጥሉ መሆናቸውን ጥርጥር የለውም። ስለዚህም ትንክትና ንቀት ተወግዶ በህብረተሰቡ ሚናቸውና ማንነታቸው ተከብሮ የትግሉ ተሳታፊ ከሆኑ ህዝባዊ ትግል እውነትም ህዝባዊ ሆኖ ወደ ድል ማምራቱ የሚያጠራጥር አይሆንም። ወላጅ እናቶቻችንና እህቶቻችን የኢትዮጵያ የተከበሩ ዜጎችና ወራሾችም ናቸውና ለነጻ ኢትዮጵያዊ ትግል የበኩላቸውን አስተዋጽኦ እንዲያደርጉ የሚያደርጉትም ትግል ይጠናከር ዘንድ ሁሉም መጣር አለበት እንላለን። ከግማሽ በላይ ቁጥራችን ከትግሉ ከራቀ መጪው ውጤት ሰንካላ መሆኑ ጥርጥር የለውም። ሴቶች ታግለውም ድልን ተቀምተው ትምክተኛ የወንድ ስራ ሲሰፍንባቸው አይተናል። ይህም እንዳይመጣ ተደራጅተው መታገላቸው ወሳኝ ነው። በያኔ የህዝብ ነጻ ድርጅቶችን አፍኖና አፍርሶ የራሱን ተለጣፊዎች መመስረት ይታወቃል። በሌላም በኩል ሁሉም ማለት በሚቻል ደረጃ ድርጅቶች የወንድ ሆነዋል። የሴቶችን የሲቪል መብት የሚጠብቁና የሚከላከሉ ተቋሞች የዋሽታ ከሆኑ አመታት አለፉ። ሴቶች ግማሽ ሰማይን ተሸክመዋል የሚለው ባዶ መፈክር ሆኗል። በርግጥ ወጣት ሴቶች በትግሉ የተሳተፉ መስዋዕትነትንም እየከፈሉ ናቸው። ግን ትግሉ በሚጠይቀው ደረጃና ቁጥር አይደለም። የሴቶች ሰፊ ተሳትፎ የጥላትንም ጎራ የሚያምሰውና የሚጎዳው መሆኑን መገመት የሚቻል ነው። ለዚህም ነው ሴቶችን ወደ ትግሉ መሳብና ማሳተፍ መቻል ወሳኝ የትግላችን አካል ሆኖ የሚገኘው። ቢደገም በቃ የማይባለው አለሴቶች ተሳትፎ ድል አይገኝም የሚለው ሲሆን ነገም ዛሬም ያንድን መንግስት ይዞታ ስንመረምር ሴቶች እንዴት ናቸው ማለታችን መጠየቃችን ደግሞ አግባብ ያለው ነው። ታሪክ ጻፊዎች ወንዶች በተለይም ገዢዎችና የብር ቅጥረኞቻቸው የሆኑ የሴቶችን ገድል ባይነገርም ወይም በለውሳስ ተደበሰሶ ቢቀርብም ሀገር ያቆዩልን እናቶች መሆናቸውን ከፎካሪ ወንድ በስተጀርባ ሴቶች ቆመው በተጠባጭ ትግሉን ለድል ማብቃታቸውን ደግሞ ልንረሳው የሚገባ አይደለም። ምሪክ ስንል ጣይቱ ስንል በሺ የሚቆጠሩ አርበኛ ሴቶችን ማለታችን መሆኑን መዘንጋት የለብንም። ጸጋይ ደብተራው፣ ተስፋዬ ደበሳይ፣ ስጦታው በለጠ፣ ደረጀ አንበርብር፣ መስከረም ገለፍ፣ ዋሲሁን ወዘተ ስንል ድላይ፣ ጽጌ፣ ቆንጅት፣ ትግስት፣ አሚና፣ ዘውዲቱ፣ እሌኒ ወዘተ ብለን ብዙዎችን የሴት ጀግኖችን መጥራት ግድ ይሆንብናል የነበሩ ናቸውና በቆራጥነት መስዋዕትነት ከፍለዋልና። ሴቶች የትግሉ ዋና አካል ሆነው ለወንዱም ብርታትን ለግሰው ትግላችንን ከዚህ አደረሰዋልና ነው። ሴቶችን ወደ ጎን ትቶ ትግል ከወዲሁ ራስን ለውድቀት ማዘጋጀት ነው ብንል ስህተት አይሆንም። የሴቶች ተሳትፎ በህዝባዊ ትግሉ ይጠናከር፣ የጥቃትም ክፍነት ይወገድ። ድል ለጋራው ጸረ ወያኔ ትግላችን።
Abe,
ጽንፈኝነት የጥቂት ጠባብ ቡድኖች እብደት እንጂ የህዝብ አይደለም። አምሮ በለጠ አዲስ አበባ። የኢትዮጵያንና ህዝቧን የወደፊት ዕጣ ፈንታ ለመወሰንና ትልሞችን ለማቀድ የህዝቡን ታሪካዊ፣ ስነልቦናዊ፣ ኢኮኖሚያዊ፣ ባህላዊና መልክዓ ምድራዊ ትስስሮችን መገምገምና ትክክለኛ ግንዛቤ መያዝን ይጠይቃል። ህዝቡ በጋራ ያሳለፋቸውን የመከራና የደስታ እንዲሁም የጋራ ሀገሩ የሆነችው ኢትዮጵያን ለመገንባት ያለፈባቸውን ውጣ ውረዶችና የከፈላቸውን መስዋዕቶች ሁሉ መለስ ብሎ መቃኘት እጅግ አስፈላጊ ጉዳይ ነው። የትናንትናው ታሪካችን ለዛሬው፣ የዛሬው ደግሞ ለነገው ሁለንተናዊ ትልሞቻችን ትልቁ መንደርደሪያና ግብአታችን ነውና የኢትዮጵያ ህዝብ በአገሩ ላይ በውጭ ወራሪዎች በተደጋጋሚ መጠቃቱና የተሰነዘሩበትን ተደጋጋሚ ጥቃቶችን በኢትዮጵያ ብሔረተኝነት እየመከተ በድል መመለሱ ወራሪዎችንም የማይከዱትን እውነታና የታሪካችን ገጽታ ነው። የውስጥ ፈላጭ ቆራጭ ገዢዎችም የስልጣን ጥማትና ፍላጎታቸውን እውን ለማድረግ የርስ በርስ ፍልሚያዎችን በተለያዩ ጊዜያቶች አካሂደዋል። ለጭፍን የስልጣን ጥማት የተደረጉ የገዢዎች የርስ በርስ ጦርነቶች የሚኮነኑና የሚወገዙ ሲሆኑ የዛሬዋን ኢትዮጵያ ለመገንባትና ከጥቃት ለመከላከል የተደረጉ ጦርነቶች በአንጻሩ ገንቢነታቸውን መቀበልም የግድ ይሆናል። በኢትዮጵያ ላይ በተቃጡ የውጭ ወራሪዎችም ሆነ በስልጣን በተከሩ የውስጥ ፈላጭ ቆራጭ ገዢዎች የተለኮሱ የእርስ በርስ ጦርነቶች ትልቁን ዋጋ የከፈለው ብዙሃኑ የኢትዮጵያ ህዝብ ነው። በሁሉም አይነት ጦርነቶች ብዙሃኑ ህዝብ የህይወት መስዋዕትነትን ከፍሏል። ንብረቱን ተዘርፏል። ሰብዕናውን ተገፏል። ሰላሙንም አጥቶበታል። የኢትዮጵያ ህዝብ የውጭ ወራሪዎችን ለመመከትና ለመመለስ ህብረቱን እና አንድነቱን አጠናክሮ ጥቃቱን አክሽፏል። ነጻነቱን ያላስደፈረ የጥቁር ህዝብ የነጻነት ተምሳሌት ተደርጎ በታሪክም ተመዝግቦለታል። የኢትዮጵያ ህዝብ ከራሱ አልፎ በርካታ የዓለማችን አገራት ህዝቦች ትግል ለነጻነት ይበቃ ዘንድ ከጦር ሜዳ እስከ ዲፕሎማሲያዊ መድረኮች ድረስ ተጋድሎውንና ተዋጽኦውን አበርክቷል። እንዳለመታደል ሆኖ የኢትዮጵያ ህዝብ የውስጥ ፈላጭ ቆራጭ ዘረኛ ገዢዎች ሴራና ጭቆና መላቀቅ አልቻለም። ዛሬም እንደ መዥገር ተጣብቀውበታል። ከአብራኩ በወጡ ገዢዎች እየተመዘበረ ይገኛል። ሰብዕናው ተገፏል። በእነዚሁ ጨካኞች እየተጨፈጨፈ ይገኛል። በስር በእስርም ይማቅቃል። ሊያስተምሩት፣ ሊደግፉት፣ ሊለውጡት የሚችሉ ወገኖቹ ወደ ተለያዩ የዓለም ጫፎች በስደት ተበትነዋል። ኢትዮጵያ ለባዕድ ወራሪዎች ሳትንበረከክ የነጻነት ተምሳሌት ያልተባለችውን ያህል በውስጥ ገዢዎቿ ዛሬም እንደ ተረገጠችና እንደ ታፈነች ትገኛለች። ከለዋኋላዋ የተፈጠሩ አገራት እየጣሯት ሌላው ዓለም ወደ ደረሰበት የእድገት ጥግ ሲንደረደሩ የእኛው ጉዞ ይኋሊት ሆኗል። ድህነትና ኋላቀርነት ተምሳሌት ሆነናል።
አንበሳ ሲያረጅ የዝም መጫወቻ ይሆናል እንደሚባለው የታሪካዊቷ ኢትዮጵያ ህዝብ በኢትዮጵያዊ ብሔረተኛነቱ የማይበገር የነበረውን ያህል ዛሬ በጎጠኞችና ከፋፋዮች እጅ ወድቋል። የትናንትናውን የመከራና የጨለማ ህይወት የኢትዮጵያ ህዝብ አንድነቱንና ታሪካዊ ትስስሩን ጠብቆ ተጉዞበታል። የአብሮነት ስነ ልቦናውንና ኢትዮጵያዊ ብሔረተኝነቱንም ለማንም አሳልፎ ሳይሰጥ እስከዛሬ መድረሱ የታሪኩ አሻራ ነው። ወያኔና መሰል ካህዲዎች እንደሚሉት ኢትዮጵያ በመቶ ዓመታት የታሪክ ሂደት የተፈጠረች አይደለችም። ኢትዮጵያ ባለረጅምና ያስፊ ታሪክ ባለቤት የሆነች የጥንታዊት አገር ናት። ይህ ረጅም ታሪክና ጂኦግራፊያዊ ግዛቷ ደግሞ የአንድ ነገድ ወይም ብሔር ብቻም አይደለም። ኢትዮጵያ በጠንካራ ኢትዮጵያዊ ብሔረተኝነት ላይ የተገነባችና ከ80 በላይ የሚገመቱ ብሔር ብሔረሰቦች ጥምረትና ትስስር ላይ የቆመች የታሪካዊ አገር ነች። በኢትዮጵያ የረጅም ታሪክና በህዝቦቿ መስተጋብር ውስጥ ከጠባብ ብሔረተኛነት ወይም ጽንፈኝነት ይልቅ ኢትዮጵያዊ ብሔረተኛነት የገዘፈና የጎላ የታሪክ ቦታ አለው። የኢትዮጵያን ህዝብ ታሪካዊ ትስስር የህዝብ አንድነትንና የአብሮነት ጽናትን ታሪካዊ ጠላቶቻችንና የውስጥ ምንደኞች ቢክዱትም የውጭ ተመራማሪዎች ሳይቀሩ በበቂ ማስረጃዎች ያረጋግጠውታል። ኢትዮጵያ በቅድመ ቅኝ አገዛዝ ዘመን በነበረው የፖለቲካ አደረጃጀት አንጻር ስትመዘን በዘር ወይም በብሔር ብሔረሰብ ወይም በነገድ አደረጃጀት የምትገለጽ አገር እንዳልነበረች አረጋግጠዋል። ኢትዮጵያ በውስጧ ለተፈጠሩ የተለያዩ ብሔር ብሔረሰቦች የጋራ አገር ነበረች። ከነዚህ የተለያዩ ህዝቦች የበቀሉ በተለያዩ አጋጣሚዎች ወደ ፖለቲካ ስልጣን ወይም ንግስና የወጡ እንደነበሩ ቀደምት ታሪካችን ይመሰክራል። በመሆኑም ኢትዮጵያ የራሷ መንግስታዊ ስርዓት የመሰረተች ጥንታዊ አገር መባሏ ከሌሎች የአፍሪካ አገራት ልዩ የሚያደርጓት ታሪኳ መሆኑን የተለያዩ የታሪክ ተመራማሪዎች አረጋግጠውታል። አንድ የማይካድና ከዚህ ላይ ሊጠቀስ የሚገባው የታሪክ እውነታ አለ። በዚህ በረጅም የኢትዮጵያ ታሪክ ሂደት ውስጥ ኢትዮጵያ ለብዙሃኑ ዜጎቿ የሲኦል መሬት፣ ለጥቂቶች ገዢ ቡድኖችና በዙሪያቸው ለተሰለፉ አሸጋጆቻቸው ደግሞ ገነታዊ ምድር እንደነበረችና ዛሬም ይኸው እውነታ እጅግ አሰቃቂና አስከፊ በሆነ ሂደት ውስጥ መቀጠሉ ነው። ከ1950ዎቹና ከ60ዎቹ ዓመታት ጀምሮ በኢትዮጵያ ሉዓላዊነትና እንዲሁም በህዝብ ትስስር አብሮነት ላይ በውጭ ጠላቶቻችንና በውስጥ ከሃዲዎች የተቀናበረ የማፍረስ ሴራ መሸረቡን ታሪክ አይክደውም። ለዚች ባለረጅምና ጠንካራ አገር መመስረት ዋነኛ መሰረቱ ኢትዮጵያዊ ብሔረተኛነትና የህዝብ አብሮነት መሆኑን በውል የተረዱ ጠላቶቻችን ይህንን ማዳከም የሚችሉባቸውን ዘዴዎች ማውጠንጠን ጀመሩ። ለዚህ ደግሞ በአእምሯቸው ሳይሆን በስሜትና በጥቅም የሚነዱ ጽንፈኛ አቋም አራማጆችን ማዘጋጀት ምርጫቸው ነበር። ኢትዮጵያዊ ብሔረተኝነትን ለማዳከም በብሔር፣ በቋንቋ፣ በሃይማኖት ወዘተ መከፋፈልን እንደ ዘኔ በመጠቀም ስራዬ ብለው ተያያዙት። በዚህ መሰረትም ካለፉት 40 ዓመታት ወዲህ የብሔር ድርጅቶች እንደ አሸን መፍላት ጀመሩ። ኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት እውን መሆን ችግራችን ይፈታል ብለው ከሚያምኑና ከሚታገሉ እስከ መገንጠልና ኢትዮጵያዊ አይደለንም እስከ ማለት የደረሰ ጽንፈኛ አቋም የያዙ የብሔር ድርጅቶች ተፈጠሩ። ከዚህ ላይ የብሔሮች ጥያቄ በኢትዮጵያ ውስጥ መነሳት አለበት ወይስ የለበትም የሚል መከራከሪያ ነጥብ ሊነሳ የሚገባው ጉዳይ ሊሆን አይችልም። የብሔሮች ጥያቄ መነሻው የዴሞክራሲ የፍትህና የእኩልነት እጦት ነውና፣ በመሆኑም የብሔር ጥያቄ የዴሞክራሲ ጥያቄ ነው። መፍትሄውም የዴሞክራሲ እና የእኩልነት ስርዓት በተግባር እውን መሆን ብቻ ነው። በብሔሮች ጥያቄ ላይ የሚነሳ ክርክር ወይም አለመግባባት ሊፈጠር የሚችለው በአፈታት ዘዴው ላይ ብቻ ነው። የብሔሮች ጥያቄ አነሳሱና ግቡ እንዲሁም የመፍትሄ መፍቻ ቁልፉ ከሀገሪቱ ተጨባጭ ሁኔታዎች የመነጨ ከሆነ ዴሞክራሲያዊ ጥያቄ ሲሆን፣ ከሀገሪቱ ተጨባጭ ሁኔታዎች ተጻራሪ ሆኖ ከተነሳ ጸረ ዴሞክራሲ ብቻ ሳይሆን አፍራሽም ይሆናል። ከሀገራችን ተጨባጭ ሁኔታም ስንነሳ በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት እኩልነታችን ይረጋገጥ ብለው የተነሱ የብሔር ጥያቄዎች ዴሞክራሲያዊ ገንቢም በመሆናቸው አከራካሪ ሊሆኑ አይችሉም። ነገር ግን እንገነጠራለን፣ ኢትዮጵያዊ አይደለንም፣ በኢትዮጵያዊነታችን እንደራደራለን ወይም ለኛ ብሔር ነጻነት ሲባል አገሪቱ መበታተንና መፈራረስ አለባት እስከማለት የደረሱ የብሔር ጥያቄዎች ጸረ ዴሞክራሲ፣ ጸረ ሰላምና አፍራሽነታቸው የሚካድ ሊሆን አይችልም። ጸረ ዴሞክራሲ፣ ጸረ ሰላም ወይም አፍራሽ የሚያስብላቸው የአገሪቱ ሕዝብ በታሪክ፣ በስነ ልቦና፣ በኢኮኖሚ፣ በባህል፣ በመልካም ምድር፣ በተፈጥሮ ሀብት ወዘተ የተሳሰረ የመሆኑ ምስጢር ነው። ኢትዮጵያ ከነዚህ መልካም አገራዊ የጋራ እሴቶች መሆናቸውን የተቀበለና ያመነ ሕዝብ በመሆኑ ነው። በኢትዮጵያ ሕዝብ እነዚህ የጋራ እሴቶቹ የጋራ ጥቅሞቹ እንጂ መጎጃዎቹ አድርጎ አይመለከታቸውም። ኢትዮጵያ ሕዝብ የረጅም ዘመናት ስቃይ፣ ድህነት፣ ኋላ ቀርነት ወዘተ ዋነኛ መንስኤው የዴሞክራሲያዊ ስርዓት እጦት ነው። የፍትህ፣ የእኩልነትና የነጻነት እጦት ነው። የመገንጠል ጥያቄ በሰላም የማይጠናቀቅና አካባቢያዊ አለመረጋጋትን የሚፈጥር በመሆኑም ጸረ ሰላም ያሰኘዋል። ስለዚህ በስነ ልቦና፣ በባህል፣ በኢኮኖሚ፣ በጋብቻ፣ በጉርብትና፣ በስራ፣ በመከራና በደስታ ተሳስሮ ያለን ህዝብ መነጣጠል በምንም አይነት መስፈርት ዴሞክራሲያዊ ወይም ፍትሃዊ ጥያቄ ሊሆን አይችልም። የኢትዮጵያ ህዝብ ለረጅም ዘመናት በፈላጭ ቆራጮችና አምባገነን ገዢዎች ባደረሱት ግፍና ሰቆቃ ባገሩ ላይ አክርፎ የማያውቅ ህዝብ መሆኑ እንዲሁም አንድም ጊዜ የህዝብ ለህዝብ ግጭቶች ተደርገው አለማወቃቸው ሌላው የመገንጠል ጥያቄ ከሀገሪቱ ተጨባጭ ሁኔታ ያፈነገጠ መሆኑን ጠቋሚ ማረጋገጫ ነው። በተከታታይ የተሰነዘሩበትን የውጭ ጥቃቶች መክቶ መመለስ የቻለው በኢትዮጵያ ብሔረተኝነቱ ህብረቱና አንድነቱን አስተባብሮ እንጂ በመለያየትና በመከፋፈል አልነበረም። በግንጠላና ኢትዮጵያን በማፍረስ ሴራ ተቃኝቶ በደደቢት በረሃ የተፈጠረው ወያኔ ባለፉት 22 ዓመታት በኢትዮጵያና ህዝቧ ላይ ያደረሰው ጉዳት ትልቅ ትምህርትን ሰጪ ነው። አገር የማፍረስ ገንጣይና አፍገንጣይ የመሆን ተግባሩን የጀመረው ለስሙም እንኳ ቢሆን ገና የሽግግር ጊዜውን ሳይጨርስ መሆኑ ኢትዮጵያን ለማፍረስ የነበረውን ሩጫ በይበልጥ አጋልጧታል። ወያኔ ኤርትራን ባርነት ወይስ ነጻነት በሚሉና በማይመረጡ ምርጫዎች አፍገንጥሏል። ሀገሪቱ ታሪካዊ የባህር በሯን እንድታጣም አድርጓል። ከመተማ እስከ ጋምቤላ ካለው የሀገሪቱ ግዛት ከህዝብ እውቅና ውጭ ለሱዳን አሳልፎ ሰጥቷል። በራሱ ብሔር የበላይነት ብቻ የሚመራ መከላከያ፣ ፖሊስ፣ ደህንነት ኃይልን በመጨቆኛና መከፋፊያ መሳሪያነት መስርቷል። እኔ ከስልጣን ከሌለው አንተ የለህም በሚል የተሳሳተና መርዘኛ ቀስቀሳ የትግራይን ህዝብ ከሌሎች ኢትዮጵያውያን ወገኖቹ እንዲነጠል አድርጓል። ሌላውን የኢትዮጵያ ህዝብ ደግሞ በቋንቋ፣ በብሔር፣ በጎሳ፣ በሃይማኖት ወዘተ እየከፋፈለ ኢትዮጵያዊ ብሔረተኛነትን ሸርሽሯል። የህዝብ አብሮነትንና አንድነትን ለማላላት፣ ለማጥፋት ተግቶ ሰርቷል። እዚህ ላይ ሁለት አበይት ጥያቄዎች ማንሳት ተገቢ ይሆናል። የወያኔ ጸረ ኢትዮጵያነት ከ1983 ዓመተ ምህረት በኋላ የተፈጠረ ነው ወይስ ከስረ መሰረቱ የነበረበት የማይለቅ ባህሪው ነበር? ወያኔ ከ1983 ዓመተ ምህረት በኋላ ከኢትዮጵያ ይልቅ ወገኝተኝነቱ ለምን ለኤርትራ ያዘነበለ ሆነ የሚሉ ጥያቄዎችን ባጭሩ ማየትም ይጠቅማል። የወያኔ ጸረ ኢትዮጵያነት ገና ከጥንስሱ በደደቢት በረሃ የጀመረውና የማይለቅም መገለጫ ባህሪው ነበር፣ ዛሬም ነው። የወያኔ ጸረ ኢትዮጵያነት ገና ከጥንስሱ በደደቢት በረሃ የጀመረውና የማይለቅ መገለጫ ባህሪው ነበር፣ ዛሬም ነው። የወያኔ ጸረ ኢትዮጵያነትን ቀረጻና ተንከባክቦ ያሳደገው ደግሞ ሻዕቢያ ነው። ወያኔ ትግራይን ከኢትዮጵያ አስገንጥሎ ነጻ የትግራይ ሪፐብሊክን እንመሰርታለን የሚል ማኒፌስቶን ያዘጋጀውም በደደቢት በረሃ ነበር። በዚያን ዘመን በነበረው የትግራይ ህዝብ እምነት ትግራይን ከኢትዮጵያ መገንጠል የሚል ሀሳብ መደመጥ የሚችል አልነበረም። ከፍተኛ ተቃውሞ ነበረው። የትግራይ ነጻ ሪፐብሊክ የወያኔ አቋም በኢትዮጵያዊነቱ በማይደራደረው የትግራይ ህዝብ ዘንድ የሚታሰብ አልነበረም። ከዚህ በተጨማሪም በትግራይ ስለ ኢትዮጵያ አንድነት የሚያስተምር ኢህአፓም ነበር። የትግራይ ህዝብ ችግር ሊፈታ የሚችለው በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት ብቻ ነው የሚለው የኢህአፓ ኢህአተ አቋም በትግራይ ህዝብ ዘንድ ተቀባይነቱ እጅግ ያመዘነ ነበር። ከ1967 እስከ 1969 ዓ.ም የኢህአፓ ኢህአተና ወያኔ አለመግባባት እየሰፋ ሲሄድ የእያንዳንዱ ገበሬ ማህበር ነዋሪ በማን መተዳደር እንደሚፈልግ በዴሞክራሲያዊ መንገድ መወሰን እንዲችል ምርጫ እንዲሰጠው በኢህአተና በወያኔ አደረጆች መካከል ከስምምነት ተደረሰ። ይህ ስምምነት ወደ ተግባር ሲለወጥ አብዛኛው የአጋም አውራጃ ገበሬ ማህበር ነዋሪዎች በኢህአፓ ኢህአተ መተዳደርን እንደሚመርጡ በግልጽ እያሳወቁ ሄዱ። ይህ አዝማሚያ ከአጋሚ ወደ አድዋና ክልታው ላሉ እየተዛመተ ሲሄድ የወያኔ አመራሮች ሁለት መሰረታዊ እርምጃዎችን ወሰዱ። የመጀመሪያው በውስጡ የነበሩ የወያኔ አባላት እስከ አመራር ድረስ የትግራይ መገንጠልና የሻዕቢያ ተልእኮ አስፈጻሚነቱን ይቃወሙ ነበር። ከ1969 እስከ 1977 ዓ.ም ድረስ ባለው ዘመን ወያኔ ራሱን ከሚቃወሙት አባላቱ የማጽዳት ተግባርን አከናወነ። የወያኔ መስራች አባላት የነበሩት እነ ገሰሰው አየለ፣ ዘርዑ ገሰሰ፣ ሙሴ መሐሪ፣ አታክልቲ ቀጠራ፣ አጽብሃ ዳኘው ወዘተ የመሳሰሉትን በመግደልና ሌሎች ጥቂት አባላት ደግሞ ከድርጅቱ በማባረር ራሱን አጸዳ። በዚህም የትግራይን መገንጠልና የሻዕቢያ አገልጋይነቱን ከማይቀበሉ የራሱ አባሎች የተቃውሞ ራሱን አጸዳ። ሁለተኛው በትግራይ ምድር የሚንቀሳቀሰው ኢህአፓ ኢህአተ የትግራይ ህዝብ ችግር የሚፈታው በኢትዮጵያ አንድነት ዙሪያ በሚፈጠረው ዴሞክራሲያዊ ስርዓት እንጂ በመገንጠል ሊሆን አይችልም የሚለው የኢህአፓ አቋም በትግራይ ህዝብ ዘንድ ተቀባይነትን እያገኘ ሄደ። ይህንን የተዘባራረቀ ሁለት አቋም ለመለየት በወያኔና በኢህአተ የህዝብ አደራጆች መካከል በህዝብ ምርጫ ሊወሰን ከስምምነት ተደረሰ። በዚህም መሰረት ከደርግ ነጻ በወጡ የገበሬ ማህበራት ነዋሪዎች ዘንድ በኢህአተ ትተዳደራላችሁ ወይስ በወያኔ የሚል ምርጫ ይቀርብላቸው ነበር። በተለይ የአጋሚ አውራጃና ከፊል አድዋ አርሶ አደሮች በኢህአፓ ኢህአተ መተዳደርን እንደሚፈልጉ ከውሳኔ ደረሱ። ከዚህ በኋላ ነበር ወያኔ በቀጥታ ወደ ሻዕቢያ ተጉዞ ኢህአተን በመውጋት የሻዕቢያን ትብብር የጠየቀውን የተቀናጀ ጦርነት ከፍቶ ኢህአተን ከትግራይ ምድር ማስወጣት የቻለው። የትግራይ ህዝብ አማራጩ የነበረው ኢህአፓን ሲያጣ በግዴታ የወያኔን የጥፋት ተልእኮ የተሸከመው። ወያኔ በትግራይ ህዝብ ስም ይነግዳል እንጂ ለትግራይ ህዝብም የጠቀመ ድርጅት አይደለም። ወያኔ የቆመው ለራሱና በዙሪያው ለተኮለኮሉ አሸርጋጆቹ ብቻ ነው። ብዙሃኑ የትግራይ ህዝብ ዛሬም የኔ ህይወት በገሌ ነው ካለችው እንስሳ የተለየ ህይወት የለውም። የትግራይን ህዝብ ወያኔ ከሌላው ኢትዮጵያዊ ወገኑ እንዲነጠል መርዝ ረጨበት እንጂ አልጠቀመውም። ትናንትና ባርነት ወይስ ነጻነት የሚል ምርጫን በግዳጅ በወያኔና ሻዕቢያ ተጭኖባቸው የተለዩን ኤርትራውያን ወገኖቻችን ህይወትም ለከፋ አፈናና አገዛዝ ተጋለጡ እንጂ የተጠቀሙት ነገር የለም። ሻዕቢያና ወያኔ ጋር ተመሳሳይ ጽንፈኛ አቋም የያዙ የብሔር ድርጅቶችም ከዚህ የተለየ ነገር ለነገዋ ኢትዮጵያ የሚያመጡ ሊሆኑ አይችሉም። ባለፉት 22 ዓመታት በኢትዮጵያ የታዩና የተከሰቱ ጽንፈኛ የብሔር ጥያቄዎች አተያይና ውጤታቸው መማር ለሚሻ ሁሉ ትልቅ ትምህርት ሰጪዎች ናቸው። የኢትዮጵያ ህዝብ ግን የበራሽን ጠባሳ ያየ በእሳት አይጫወትም የሚል ምላሽ የሚሰጥበት ጊዜ ሩቅ አይሆንም። የኢትዮጵያ ህዝብ በአገሩና በራሱ ጉዳይ መወሰን የሚችልበትን ነጻነት ሲያገኝ የሚሻለውንና የሚበጀውን የመምረጥ ስልጣኑም እውቀቱም አለው። ኢትዮጵያ የወደፊት ዕጣ ፈንታው ብቸኛ መፍቻ መሳሪያው በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት መሆኑን ጠንቅቆ ያውቃል። ወደፊት በትግሉ በሚያመጣው ዴሞክራሲያዊ ስርዓት የጋራ ታሪኩን፣ የስነቦና ትስስሩን፣ ለዓላዊ የግዛት አንድነቱን ወዘተ ከግምት ውስጥ በማስገባት የሚሰጠው የመፍትሄ አቅጣጫ ለዘላቂ ሰላሙና እድገቱ መሰረቱ መሆኑንም ጠንቅቆ ያውቃል። በጋብቻ የተሳሰረና የተዋለደ እንዲሁም ስር የሰደደ አብሮነትና ትስስር ባለበት ህብረተሰብ ውስጥ የንገንጠል ጉዳቱ ያመዘነ መሆኑን ህዝብ ጠንቅቆ ያውቃል። የህዝብ ለህዝብ ግጭት የወያኔ ስር የሰደደ ምኞት ቢሆንም የኢትዮጵያ ህዝብ አልሞከረውም፣ አላደረገውም። ይህ ደግሞ የህዝብ አንድነት አብሮነት ትልቅ ግብዓት አለው። ኢትዮጵያ ኋላቀርና ድሃ የምትባል አገር ብትሆንም ድህነቱም ሆነ ኋላቀርነቱ ተፈጥሯዊ አይደለም፣ ሰው ሰራሽና ስርዓት ወለድ ነው። ይህ ስር የሰደደ ችግርና ድህነታችን ተስፋ አስቆራጭ ሆኖ ወያኔ እንደሚያልመው የግጭትና የብጥብጥ መንስኤ ሊሆን አይችልም። ኢትዮጵያውያን የተለያዩ እምቅ ሀብቶች ባለቤት መሆናቸው ትልቅ የጋራ ተስፋቸው ነውና ኢትዮጵያን ዳሸን እየፈሉ ያሉ ጽንፈኛ ብሔረተኞችና ወያኔ እነዚህን ሁሉ እንደ ጥንካሬያችን ሳይሆን እንደ ድክመቶቻችን እየተመለከቱ ቀብጠ ተስፋ ምኞታቸውን እንዲያቆሙ የማሰቢያ ጊዜ ይኑራቸው እንላለን። ተወደደም ተጠላም ኢትዮጵያ የሁሉም ኢትዮጵያዊ ሕዝብ የጋራ አገር ነች። የኢትዮጵያ የወደፊት ዕጣ ፈንታ ሊወሰን የሚችለው በሕዝቦቿ የጋራ ስምምነት እና ይሁንታ ብቻ ነው። ለትግራይ፣ ለኦሮሞ፣ ለአማራ ወይም ለወላይታ ወዘተ ብሔር ቆሜያለሁ የሚል ጽንፈኛ የብሔር ድርጅት ከሌላው የኢትዮጵያዊ ይሁንታና ስምምነት ሳያገኝ ብሔሬን እገነጥላለሁ ወይም አስገነጥላለሁ ማለት ሕጋዊም ፍትሃዊም አይደለም። ኢትዮጵያ ሕዝብ በጋራ ተወያይቶ ተግባብቶና ተቻችሎ የሚኖርባት የሁሉም አገር ናትና ነው። ይህን ምሳሌ ከመገንጠል ጥያቄ ጋር ማመሳሰል ይቻላል። በአንድ መንደር ውስጥ 20 ቤተሰቦች ተጠጋግተውና ተቀራርበው የሚኖሩ ቢሆን ከ20ዎቹ ቤተሰቦች አንዱ የሰራውን ቤት የኔ ስለሆነ በእሳት ማቃጠል አለብኝ ብሎ ቢነሳ ቤቱ በእሳት የማቃጠል መብት ሊኖረው አይችልም። ጥያቄውም ሕጋዊም ፍትሃዊም ሊሆን አይችልም። ሌሎቹ 19 ጎረቤቶቹም አይቀበሉትም። የእሱ ቤት በእሳት መቃጠል ወደ ሌሎች ተዛምቶ የሌሎቹንም ያቃጥላልና ነው። ስለዚህ የ19 የተቃውሞ ሕጋዊም ፍትሃዊም ይሆናል። ስለዚህ እንገነጠላለን ወይም ኢትዮጵያዊ አይደለንም የሚሉ ጽንፈኛ አቋሞች ከኢትዮጵያ ተጨባጭ ሁኔታዎች ጋር የሚጋጩ ናቸው። ዋናው ቁም ነገር ጽንፈኝነት የጥቂት ጠባብ ቡድኖች እብደት እንጂ የህዝብ አይደለም፣ ወደፊትም ሊሆን አይችልም።
Yeah. ይረዳል።